ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ አብራን ጋቢና አለች።
ሰላም እንደምናመሻችሁ። በምሽቱ ጋቢና በትላንትናው ዕለት የኢትዮጵያ ገዢ ፓርቲ ኢህአዴግ ዶክተር አብይ አህመድን ከኦህዴድ ቀጣይ ሊቀመንበሩ አድርጎ መርጧል። ዝርዝሩን ይዘናል።
ዶክተር አብይ በጣም ስትራቴጂስት ዲዛይነር፣ የለውጥ አይዲያዎች የሚያቀነቅን ሞቲቬሽናል ስፒከር፣ ሰውን በማነቃቃትና ወደ ለውጥ እንዲተም የማድረግ ኃይል ያለው ወጣትም ጭምር ነው።
የኦህዴድ ቃል አቀባይ አቶ ካሳሁን ጎንፌ ስለ አዲሱ ጠቅላይ ሚኒስትር የተናገሩት ነው። ዜጎችስ ምን ይላሉ?
በኩሌ እንደ አንድ ዜጋ በጣም 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 እጅግ በጣም ደስተኛ ነኝ።
ያ በዛም በዚህም ያለ ግጭት ይቆማል እንደማለት ፈልጌ ነው። ገብቶሃል?
መልካም ሰው ከሆነና ሀገሪቷን በስነስርዓት መስራት ከሆነ እኩልነት አይኖ ካለ አስፋፍ ካለ አይ
አስተያየቶቻችሁን አሁኑኑ በፌስቡክ አት ቪኦኤ አማሪክ ላይ ላኩልን፣ ለአየር እናበቃለን።
በሌላ ዜና በንፋስ ስልክ ፖሊስ መምሪያ ታስረው የሚገኙት ጋዜጠኞችና ፖለቲከኞች ማለትም እነ እስክንድር ነጋ አያያዝ እየከፋ መሄዱን የጎበኟቸው ሰዎች ተናገሩ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የመንግስቱ መገናኛ አውታር ሬዲዮ ፋና እንደዘገበው የኢትዮጵያው ገዢ ጥምር ፓርቲ ኢህአዴግ ዶክተር አብይ አህመድን ሊቀመንበሩ አድርጎ መረጠ። ይህም በ27 ዓመታት ውስጥ ዶክተር አብይ የሀገሪቱ ሶስተኛ ጠቅላይ ሚኒስትር ሆነው እንዲሰየሙ መድረኩን የሚያመቻች እንደሆነ ታውቋል። ኢህአዴግ ትናንት ማክሰኞ ምሽት ላይ ነው ለረጅም ጊዜ ሲጠበቅና ለህዝብ እይታም ይፋ ሳይሆን ቆይቶ ውሳኔውን ያስታወቀው።
ሶማሊያ ውስጥ አንዲት የክልል ምክር ቤት አባል ትላንት ሞቃዲሾ ውስጥ በተጠርጣሪ አማጽያን መገደላቸውን ፖሊስ አስታወቀ። ከፖሊስ በተገኘው መግለጫ መሰረት ራቋ አብሽር ኑር የተገደሉት ሞቃዲሾ ውስጥ ሺቢሽ ወረዳ በሚገኘው መኖሪያ ቤታቸው አካባቢ ነው።
ወደ ቤጂንግ በሚስተር ጎራ ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያን ባህረ ሰላጤ መሬት ገብ ከኒኩሌር ነጻ እንዲያደርጉና ከዩናይትድ ስቴትስና ከደቡብ ኮሪያ ጋርም ለመወያየት ዝግጁ እንደሚሆኑ ማረጋገጣቸውን ቻይና አስታወቀች። የሰሜን ኮሪያው መሪ የቻይናው ፕሬዝዳንት ሺ ጂንፒንግ ፎቶዎችን ይፋ ያደረገችው የቻይናው ኦፊሴላዊ የዜና አውታር ሽንዋ እንደዘገበው ከሆነ ኪምና ባለቤታቸው ሪ ሶንጁ ቤጂንግ ውስጥ ካለፈው እሁድ እስከ ረቡዕ ድረስ ኦፊሴላዊ ያልሆነ ጉብኝት አድርገዋል።
ፕሬዚዳንት ዶናልድ ትራምፕ የላይቤሪያ ዜጎች ከዩናይትድ ስቴትስ እንዳይባረሩ የሚከለክለውን ሕግ ሊያቋርጡ መሆናቸው ተገለጸ። የእገዳ ጊዜው በመጪው ቅዳሜ የሚያበቃው ይህ ላይቤሪያውያን እንዳይባረሩ የሚከላከለው ፕሮግራም ግን ለአንድ ዓመት እንደሚራዘምም ተገልጿል። ላይቤሪያ ከአሁን በኋላ ግጭት የማይካሄድባትና ለዲሞክራሲያዊ ስርዓት ግንባታ ምስረታም የሚያበቃ መረጋጋት የሚታይባት ሀገር ሆናለች ይላል በፕሬዚዳንት ትራምፕ ተፈርሞ በዋይት ሀውስ ይፋ የሆነው መግለጫ።
ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ለዘጠኝ ቀናት ያካሄደውን የምክር ቤት ስብሰባ ትናንት ያጠናቀቀው ኢህአዴግ የኦህዴዱ ዶክተር አብይ አህመድ የግንባሩ ሊቀመንበር ብሎም የሀገሪቱ ጠቅላይ ሚኒስትር እንዲሆኑ መርጧል። ዶክተር አብይ የተመረጡበት ሂደት በአራቱ የኢህአዴግ አባል ድርጅቶች መካከል ያለውን ልዩነት በድጋሚ ያሳየና የተለመደውን አሰራር እየተቀየረ መምጣቱን ያመለከተ ነው ይላሉ የፖለቲካ ተንታኞች። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል።
ገዢው ኢሃድግ ሊቀመንበሩን መረጠ። ኢትዮጵያ አዲሱን ሰው ተዋወቀች። ቀጣዩ የዚህች ሀገር መሪ ዶክተር አብይ አህመድ በኦሮሚያ አዲሱ አመራር ተብሎ የሚገለጸው ቡድን አባል ናቸው። በአብዛኛው ሁለተኛና ሶስተኛ ሰው ሆነው ያገለገሉ። እስከ ቅርብ ጊዜ ድረስ ለምሳሌ የኦሮሚያ ምክትል ፕሬዝዳንትና የክልሉ ገዢ ፓርቲ ኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ነበሩ። የዛሬ አንድ ወር ገደማ ከአቶ ለማ መገርሳ ጋር የኃላፊነት ሽግሽግ ሲያደርጉና የኦህዴድ ሊቀመንበር ሲሆኑ ግን ቢያንስ በፓርቲያቸው እይታ ለበለጠ ኃላፊነት እንደታሰቡ ለጠቅላይ ሚኒስትርነትም እንደታጩ ምልክቶች ታዩ። ትናንት ምሽት ደግሞ ይህ የበለጠ ግልጽ ሆኗል። የኋለኛው ሰው ወደፊት መጥቷል። የገዢው ፓርቲ ምንጮች ለአሜሪካ ድምጽ እንዳረጋገጡት ዶክተር አብይ የተወዳደሩት ከደሂድኑ ሊቀመንበር አቶ ሽፈራው ሽጉጤና ከህዋቱ ዶክተር ደብረጽዮን ገብረ ሚካኤል ጋር ነው። የተመረጡት ደግሞ በምክር ቤቱ ስብሰባ ላይ ከተገኙት 170 ሰዎች የ108ቱን ድጋፍ በማግኘት መሆኑን እነዚሁ ምንጮች ጠቅሰዋል። የቅርብ ተፎካካሪያቸው የነበሩት አቶ ሽፈራው ሽጉጤ 58 ድምጽ ሲያገኙ ቀድሞውንም ፍላጎት እንደሌላቸው ገልጸው ነበር የተባሉት ዶክተር ደብረጽዮን ገብረ ሚካኤል ደግሞ 2 ድምጽ አግኝተዋል። እና ምድሚያቸው በ40ዎቹ መጀመሪያ የሆነው እኚህ ሰው ቀጣዩ የኢትዮጵያ መሪ ሊሆኑ ተዘጋጅተዋል። በፌደራል መንግስቱ በፓርላማ ባልነትና በሚኒስትርነት በኦሮሚያ ገዢ ፓርቲ ኦህዴድና በክልሉ መንግስት ደግሞ በከፍተኛ ኃላፊነት አገልግለዋል ዶክተር አብይ። ይህ ብቻ ግን አይደለም። በተመደቡበት ሁሉ ውጤታማ እንደሆኑ አስመስክረዋል ይላሉ የኦህዴድ ቃል አቀባይ አቶ ካሳሁን ጉፌ።
በተመደቡባቸው የሥራ ኃላፊነቶች ሁሉ ለውጥ ማምጣት ብቻ ሳይሆን ለውጥን በጣም ባጭር ጊዜ በማስመዝገብ የሚታወቅ ነው። ኦሮሚያ ብሔራዊ ክልላዊ መንግስት በተገበረ መጣው የሚባሉ ለውጥ ውስጥ ከክቡር ፕሬዚደንታችን ከአቶ ለማ ጋር በመሆን የአንበሳውን ድርሻ የሚይዙ አመራሮች ናቸው። ለዛም ነው ህዝቡ ጋም ዶክተር አብይና ለማ አቶ ለማ በጣም ቅቡልነታቸው እየሰፋ የመጣው። ስለዚህ ዶክተር አብይ በጣም ስትራቴጂስት ዲዛይነር፣ የለውጥ አይዲያዎችን የሚያቀነቅን ሞቲቬሽናል ስፒከር፣ ሰውን በማነቃቃትና ወደ ለውጥ እንዲተም የማድረግ ኃይል ያለው ወጣትም ጭምር ነው። ስለዚህ ዶክተር አብይ
እድሜያቸው ይታወቃል። ምናልባት እርስዎ መገመት ከቻሉ
እድሜያቸው 43 ዓመት አካባቢ ገደማ ያለ ሰው ነው።
የ40ዎቹ መጀመሪያ ላይ ናቸው።
የ40ዎቹ መጀመሪያ ላይ ያለ ሰው ነው። በጣም ገራሚ የሚባል ኤክስፒሪየንስ ያለው ለውጥን ባጭር ጊዜ ማስረጽ የሚፈልግ በስብናው ሰባዊ ማንነቱ የሚጎላ በጣም ፖዚቲቭ ቲንከር፣ ለሰው በጎ የሚመኝ፣ ሰው ማብቃት የሚችል፣ ፍሬንድሺፕ መፍጠር የሚችል፣ ለሰራተኛ በጣም የሚያስብ ሰው እንደሆነ በቅርበት አብሬ ስለሰራው ይህንን መመስከር እችላለሁ።
ከአምስት ሳምንታት በፊት ባካሄደው የማዕከላዊ ኮሚቴ ስብሰባ ዶክተር አብይን ሊቀመንበሩ አድርጎ የመረጠው ኦህዴድ ለጠቅላይ ሚኒስትርነት ሲያዘጋጃቸው እንደነበር በተለይ በትናንትናው ስብሰባ ግልጽ ሆኗል። ምንጮች ለአሜሪካ ድምፅ እንደጠቆሙት ግን ከቀሩት 3 የኢህአዴግ አባል ድርጅቶች የአንዱ አባላት የዶክተር አብይን በእጩነት መቅረብ ሳይቀር ተቃውመዋል። ከዶክተር አብይ ይልቅ ሌላ የኦህዴድ ሰው በእጩነት እንዲቀርብ በመጠየቅ ሰፊ ክርክር አካሂደው እንደነበርም እነዚሁ ምንጮች ጠቁመዋል። እናም ዶክተር አብይ የተመረጡበት ሂደት የቀደሙት ሊቃነ መናብርት እንደተመረጡበት መንገድ አልጋ ባልጋ አልነበረም። በዚሁ የኢህአዴግ ምክር ቤት ስብሰባ ላይ ከተገኙት 170 ሰዎች የ108ቱን ድምጽ ማግኘታቸውም የዛሬ 5 ዓመት አቶ ኃይለ ማርያም ካገኙት 151 ያነሰ ነው። ይህ ሁኔታና ሌሎች የቅርብ ሂደቶች ታዲያ ከሚታየውም የሰፋ አንድምታ እንዳላቸው ነው የፖለቲካ ተንታኞች የሚናገሩት። ገዢው ፓርቲ ኢህአዴግ እንደከዚህ ቀደሙ በተለያዩ ውሳኔዎች ላይ አባል ድርጅቶቹን ማስማማት እንዳቃተው ያሳያል ነው የሚሉት። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ይህንኑን ያንጸባረቁት
በደንብ አድርጎ ያሳያል። ይሄ በደንብ ሲልም አንዳንድ ምልክቶች የታዩበት ነበር። ለምሳሌ የአስቸኳይ ጊዜ አዋጁ በፓርላማ በሚጸድቅበት ጊዜ በርካታ የፓርላማ አባሎች ማለትም የኢህአዴግ አባል ድርጅቶች አባሎች የተቃውሞ ድምጽ ያሰሙበት የሰጡበት ሁኔታን አይተናል። ይሄ አዲስ ነገር ነው። ጠቅላይ ሚኒስትር ኃይለማርያም ወደ ስልጣን በሚመጡ ጊዜ እንዲህ አይነት እንድምታ ያላቸው ነገሮች አልነበሩም። በነበረው ሁኔታ የቀጠለ ነው የሚመስለው እና አሁን ትንሽ ብዙ ድርድር፣ ብዙ ውይይት፣ ምናልባትም ብዙ ጭቅጭቅ ያስከተለ ሁኔታ ታይቷል ማለት ይቻላል።
የዶክተር አብይ የመመረጥ ጉዳይ እልባት ያገኘው በትናንትናው ዕለት ቢሆንም ይህ እንደሚሆን ቀድመው ያሰቡ የገመቱ ወገኖች ነበሩ። ይህንን ሀሳባቸውን ግምታቸውን በማህበራዊ መገናኛ ብዙሃን በለቀቁት በዚህ ዘፈን ያንጸባረቁትን ጨምሮ ኢሃድሪክ ቀጣዩ ጠቅላይ ሚኒስትር እንደሚሆኑ የሚጠበቁትን አዲሱ ሊቀመንበሩን የመረጠው አሁን በዚያ ሐላፊነት ላይ የሚገኙት አቶ ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ በማቅረባቸው ነው። ሽግግሩ እየተካሄደ ያለውም አገሪቱን እየገጠሟት ያሉ ፈተናዎች በቀጠሉበት በርካታ ችግሮችም መቋጫ ባላገኙበት ወቅት ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተነሳ ግጭት ወደ 1 ሚሊዮን የሚጠጉ ዜጎች ተፈናቅለዋል፣ በርካቶችም ተገለዋል። በዚሁ በኦሮሚያና በአማራ ክልሎች እንደዚሁም ሌሎች አካባቢዎች የተነሱ ያሉ ጥያቄዎችም እልባት አላገኙም። እነዚህና ሌሎች ወቅታዊ ሁኔታዎች ተዳምረውም ነው የዶክተር አብይን የስልጣን ዘመን ይበልጥ ፈታኝ ሊያደርጉ የሚችሉት። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለ ይህንኑን ያብራሩት።
ይሄ ሳይታለም የተፈታ ነው። አለፈው ጊዜ አቶ ኃይለ ማርያም ወደ ስልጣን በሚመጡበት ጊዜ ብዙ ቀውሶች አልነበሩ። እንደዚህ የገፋ የፖለቲካ ቀውስ በአገሪቱ ውስጥ አልነበረም። የነበረውን ክፍተት ነው የሞሉት። ኢኮኖሚ እድገቱም እየቀጠለ ነበር ያለው። በፖለቲካም ደረጃ ያን ያህል ብዙ አሳሳቢ ነገሮች በአገሪቷ ላይ አልተከሰቱም እሳቸው ስልጣን በያዙበት ጊዜ። አሁን ዶክተር አብይ ስልጣን የሚይዙበት ጊዜ በጣም ወሳኝ የሆነ ወቅት ይመስለኛል። ብዙ ፈተናዎች ሊያጋጥሟቸው ይችላሉ። እነዚህ ከውስጥ ከድርጅት የድርጅቱን ህብረት አንድነት አጠናክሮ አመራር መስጠት ትልቅ ፈተና ይመስለኛል። ሁለተኛውና ትልቁ ፈተና የሚሆነው ደግሞ የፖለቲካ ምህዳሩን ማስፋት። የስራ አስፈጻሚ ኮሚቴ ኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ጊዜ በውሳኔው በመግለጫው እንዳሳወቀው የፖለቲካ ምህዳሩን ማስፋት፣ ማሳተፍ፣ ፖለቲካውን አሳታፊ ማድረግ እንዲያውም አገር ውስጥም ከውጭም ካሉ የፖለቲካ ኃይሎች ጋር ተደራድሮ ነገሮችን ወደ ማቀዝቀዝ ውስጥ መግባት ትልቅ ፈተና ይመስለኛል። ከዚህ በተጨማሪ ደግሞ መረሳት የሌለበት የቀጠናውን ችግሮችም የጂኦፖለቲካል ፈተናዎችም ኢትዮጵያን የሚያጋጥሙ ስለሆነ እነሱንም ማሰብ
አካባቢያዊ
ጉዳዮችን በተመለከተ ትልቅ ፈተናዎች አሉ። እነዚህ ሁሉ ፈተናዎችን ብቻቸው ይወጣሉ ተብሎ አይታሰብም። ከድርጅቱም ከሌላውም ድጋፍ ያስፈልጋቸዋል ተብሎ ነው የሚታሰበው ብዬ ነው የማስበው። ፈተናዎቹ በጣም ውስብስብ ናቸው። በአንድ ጊዜ የሚፈቱ የሚችሉ አይደሉም። ያም ሆኖ እንግዲህ ራሳቸውም የራሳቸውም ተነሳሽነት የድርጅታቸውንም የጓዶቻቸውን እንግዲህ አጋርነትና ድጋፍ ይዘው ለውጥ ለማምጣት ሙከራ ማድረግ ይገባቸዋል ብዬ ነው የማስበው።
ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው ቃለ መሐላ የሚፈጽሙት በፓርላማ ቀርበው ከተሰየሙ በኋላ ነው። የኢህአዴግ ምክር ቤት በትናንትናው ዕለት ባካሄደው ስብሰባ የምክትል ሊቀመንበርነት ምርጫ አላካሄደም። ምክንያቱ ደግሞ አቶ ደመቀ መኮንን የሥራ ዘመናቸውን ባለማጠናቀቃቸውና ለሌላ ኃላፊነት ለመወዳደርም እጩ ሆነው ባለመቅረባቸው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ደግሞ የእናንተን አስተያየቶች እንውሰድ። በተለያዩ የኢትዮጵያ ከተሞች የሚኖሩ ኗሪዎችን ዜጎችን በለፍ ተቀደም አስተያየታቸውን ሰብስበናል። አስተያየቶቹ በለፍ ተቀደም የተሰበሰቡ ናቸው፣ ሳይንሳዊ አይደሉም፣ የህዝቡን አጠቃላይ ስሜት አይወክሉም።
ምስራቅ የመዘራለን አዳማ ከተማን ያለች በጣም ደስ የሚል ምርጫ ነው። አጥም ነው ብዬ ልለፋ።
ምንድን ነው አሁን የኢህአዴግ ሊቀመንበር ሆነው ነው የተመረጡት? እንደው ምንድን ነው የእርሶ ተስፋ ስጋቶስ ምንድን ነው?
ቢያንስ ብሔረተኝነት ይቀራል ብዬ አስባለሁ። ጥሩ ነው፣ በቃ ፍትሐዊ ነው፣ ይሄ ጥሩ ነው፣ በቃ ለሁላችንም ጥሩ ነው ብዬ አስባለሁ። እንት ብዬ ልግለጽልህ፣ በቃ አሁን እዚህ ጋር በዛም በዚህም ያለ ግጭት ይቆማል ለማለት ፈልጌ ነው። ገብቶሃል? ይሄ ግጭት ያመጣው በዚህ ችግር ይመስለኛል። ሌላ ፖለቲካ ስንገባ አይደለም። ገብቶሃል? ግን ይህ ግጭቶች ይቆማሉ የሚለው ስለማስብ ነው።
ኢህአዴግ አዲሱ ሊቀመንበሩን መርጧል፣ ዶክተር አብይ አህመድን። እንደ ዜጋ እርስዎ ያለዎት አስተያየት ምን እንደሆነ ለመጠየቅ ነው፣ ፈቃደኛ ከሆኑ አየር ላይ የሚውል ነው።
ይቅርታ ግን አሁን ልክ ነው። መግሪባ ዛም ብሎብኝ መስጊድ በር ላይ ነኝ ያለሁት። ሰላም ያመልጠኝ ነው። በአጠቃላይ ያው እንግዲህ እኛ ተቀብለናል። በጣም ደስ የሚል ነገር ነው። እስካሁን ድረስ እያየን ያለ ነው። አገሪቱም ሰላም ነው ያለችው። በጣም ደስ የሚል እንትን አካሄድ ነው። እስካሁን ድረስ እያለን ያለ ነው። እንግዲህ ቀጣዩንም አላህን በመለመን ወደ አማን ጥሪያችን እያስተላለፍን ያለ ነው።
እሺ፣ ስሞትን እና የሚኖርበትን ከተማ ይግለጹልኝ።
እኔ አዲስ አበባ ከተማ ነው የምኖረው፣ በጃ ሀሰን መሐመድ።
እሺ፣ ስሜ አለሙ አስፋው እባላለሁ። የደሴ ከተማ ነዋሪ ነኝ። በመሰረቱ ይህን ምርጫ እንደ አንድ ዜጋ ስጠብቀው የነበረው ነው እና ውጤቱም ደግሞ ብዙ ጊዜ እንደመውሰዱ የምክክል ጊዜው እንደመራዘሙ ጥራት ያለው ስምምነት የተደረሰበት በደንብ የታሰበበት እንደሚሆን እጠብቅ ነበረ። በትክክልም እንደጠበቅኩት ነው የሆነው። በበኩሌ እንደ አንድ ዜጋ በጣም 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 እጅግ በጣም ደስተኛ ነኝ እና የተሻለ ሁኔታ ያሉትን ችግሮች በሙሉ የሚፈታ ሰላም፣ መስማማትና የተረጋጋ የዜጎች ህይወት የሚኖር እንደሆን ተስፋ አደርጋለሁ። የኔ ጌታ
እኔ ገና አሁን እየነገርኩ ነው። አብይ ማን ነው?
ዶክተር አብይ አህመድ ከዚህ ቀደም የሳይንስና ቴክኖሎጂ ሚኒስትር ሆነው አገልግለዋል። በጥቂት ሳምንታት በፊት ደግሞ የኦህዴድ ሊቀመንበር ሆነው ተመርጠው ነበር። አሁን ጠቅላላ ኢህአዴግ ስብሰባ ሲያካሄድ ካለፈው ማክሰኞ ጀምሮ ቆየና ዶክተር አብይ አህመድ ቀጣዩ ሊቀመንበር የኢህአዴግ ሊቀመንበር እንደሚሆኑ እንግዲህ ገልጸዋል።
እንግዲህ ለህዝቡ ጥሩ የሚያስብ ከሆነ መልካም ሰው ከሆነ ምን በትናል ግን እሷን ስለማልከታተል ኢንተርኔት ስለማልከፍ ለእንደዚህ ብዙም እንትን ነው ፖለቲካ ይሄን ያህል ዝም ቦታ አልሰጠውም። ኤኒዌይ ግን መልካም ሰው ከሆነና አገሪቷን በስነስርዓት መስራት ከሆነ እኩልነት አይኖ ካለ አሳብ ካለ አይት ነው።
እኔማ ቀበሌ ሱዲ የምትባል ቀበሌ ነኝ። አንፍሎ ወረዳ ውስጥ ነው፣ ደምዶሎ አካባቢ። እኔ ሂክሳ ሰንበቶ ነው የሚባለው። ዶክተር አብይ በመመረጣቸው በጣም ደስ ብሎናል።
ለሀገሪቱ ወይም ለእርሶ ህይወት ምን ፋይዳ አለው ይላሉ ምርጫው?
አዎ፣ ለዲሞክራሲ ማበብም ለልማት ስራም ለሁሉም ደህና ይሆናል ብዬ ነው፣ ለሰላምም ደህና ይሆናል ብዬ ነው የማስበው። እኔ
ገብረ ህይወት ገብረ ሚካኤል እባላለሁ። ሶማሌ ክልል ኢትዮጵያ ሶማሌ ሆኖ ጎዴ ከተማ በእኔ ጥሩ ነው ብዬ ነው የማስበው። አንደኛው ህዝቡ አንድና አንድ ነው የሚፈልገው። በዚህ ዘመን ከከሌ ክልል ከከሌ ወረዳ ከከሌ ብሔር የሚል ሳይሆን ጥሩ አመለካከትና ጥሩ ለሀገሪቱ አሳቢ የሚሆን ነው የሚፈልገው እንጂ አሁን በትግራይ በሶማል በአፋር በአማራ የሚል አመለካከት በዚህ ዘመን እየቀረ ነው። ዋናው ህዝቡ አብዛኛው የሚፈልገው ጥሩ የሆነ ሰው በሁሉም እኩል የሚያይ ፍትሃዊ የሆነ ስለሆነ እኔ ጥሩ ነው ብዬ ገምታለሁ።
ሌላ ፖለቲካ ስንገባ ደሰሳ ግን ግጭቶች ይቆማሉ የሚለው ስለማስብ ነው።
እሺ፣ የሶስት ልጆች እናት እንደሆኑ ገልጸውልኛል። ልጆችዎት ወደፊት የሚኖሩባት ኢትዮጵያ ምን አይነት ኢትዮጵያ እንድትሆን ይፈልጋሉ? ወይም የሚያድጉባት ኢትዮጵያ?
ልጆች የሚኖሩባት ኢትዮጵያ በጣም ሰላማዊ፣ ዲሞክራሲያዊ የሆነ ኢትዮጵያ እንድትኖር ፈልጋለሁ። በቃ
እሺ፣ በጣም አመሰግናለሁ።
እንግዲህ የፖለቲካ ትኩረቱ የለኝም፣ ከአነጋገር ትረዳኛለህ።
ችግር የለውም። እኛ የሁሉንም ድምጽ ማሰማት ስላለብን እና ደግሞ በስተመጨረሻ እኮ ፖለቲካኛም ሆነ ፖለቲካ ፓርቲ በህዝብ ነው ውክልና የሚያገኘው። ስለዚህ ከህዝቡ መስማት በጣም ወሳኝ ነው።
ልክ ነው። እኔ ልምዱ የለኝም ገብተዋል፣ ግን እኔ ያለውን ከዚህ አቅጣጫ ያለውን ነገሮችን ችግሮችን ስለማይ በቃ ጥሩ ነው በቃ የሚለውን ነው። በቃ እንደዚህ አይነት ደረጃ ሂደት በቃ ጥሩ ነው የሚለውን ይዤ ነው በቃ።
አመሰግናለሁ።
እሺ፣ አመሰግናለሁ።
ወደ ተከታዩ ዘገባችን ይሆናል የምናልፈው። በንፋስ ስልክ ፖሊስ ማረሚያ ታስረው የሚገኙት ጋዜጠኞችና ፖለቲከኞች እነ እስክንድር ነጋ አያያዛቸው እየከፋ መሄዱን የጎበኟቸው ሰዎች ተናግረዋል። መለስካቸው አማህ ዝርዝሩን ይዟል።
ከእሁድ መጋቢት 16 ቀን 2010 ዓ.ም ጀምሮ በፖሊስ ቁጥጥር ስር ውለው በንፋስ ስልክ ላፍቶ ፖሊስ መምሪያ የሚገኙት እነ እስክንድር ነጋ አያያዝ ትናንትና ከትናንት በስቲያ ከነበረው በአሁኑ ወቅት በማያመች ሁኔታ እንደሚገኙ የጎበኟቸው ዘመዶቻቸውና ወዳጆቻቸው ለቪኦኤ ገለጹ። ቀደም ብለው በነበሩበት ቀናት ሰፋ ባለና ንጽህናው በአንጻራዊ ሁኔታ መልካም በሆነ ክፍል ውስጥ እንደነበሩ የሚናገሩት እነዚህ እስረኞች በአሁኑ ወቅት እጅግ በተጣበበና ለመጸዳጃ ቅርብ በሆነ ክፍል ውስጥ መያዛቸውን ይናገራሉ። ቀደም ሲል ባቀረብናቸው ዘገባዎች በዚህ ፖሊስ መምሪያ ካስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ውለዋል የሚባሉ አያሌ ዜጎች ቢኖሩም በስም የሚታወቁትና ከአዲስ አበባ ከጋዜጠኛ ተመስገን ደሳለኝነት መኖሪያ ቤት ተገኝተው የተያዙት ተመስገን ደሳለኝ፣ እስክንድር ነጋ፣ ፈቃዱ ማተመ ወርቅ፣ አንዷለም አራጌ፣ መሐሌት ፋንታሁን፣ በፈቃዱ ኃይሉ፣ ዘላለም ወርቅ አገኘሁ፣ ወይንሸት ሞላ፣ ይርነቃቸው አዲስ፣ ስንታየው ቸኮል፣ ተፈራ ተስፋዬ፣ አዲሱ ጌታውን ናቸው። የእነዚህን ተጠርጣሪዎች ጉዳይ በተመለከተ የጥቂቶቹ ጠበቃ የሆኑትን አቶ አማሃ መኮንንን አናግሬያቸው ነበረ። ከጣቢያው አዛዥ ያገኙትን መረጃ አካፍለውኛል።
እንግዲህ አሁን በክፍሉ ፖሊስ በንፋስ ስልክ ፖሊስ መምሪያ ኮማንደር በኩልም ተገለጸልኝ፣ እኔም የተረዳሁት እነሱ እያሉ ያሉት ከዚህ በኋላ የሚመለከተው የኮማንድ ፖስት አካል የሚወስንበት ነው። በፖሊስ በኩል በእነዚህ በሁለት ምክንያቶች ብቻ፣ አንደኛ በኮማንድ ፖስቱ ያልተፈቀደ ስብሰባ አካሂደዋል፣ በዚህ መሀል ደግሞ በሕግ የተከለከለ ሰንደቅ ዓላማ ተጠቅመዋል የሚል ነገር ጨርሰናል። ይህንን በማስረጃ አጣርተን ጨርሰናል። እንግዲህ እዚህ ላይ ተመስርቶ ምን አይነት ውሳኔ ይወሰናል፣ እነዚህ ታሳሪዎች የፈጸሙት ተግባር ከዚህ በኋላ በእስር እንዲቆዩ አያስብልም ተብሎ መልቀቅ፣ ወይም ደግሞ ተጣሰ ሕግ አለ ከተባለም መደበኛ ክስ የመመስረት ወይም ከዚህ በተለየ ሁኔታ ደግሞ ላልተወሰነ ጊዜ ታስረው ይቆዩ የሚለውን የትኛውንም ውሳኔ መወሰን ከዚህ በኋላ የኮማንድ ፖስቱ ስልጣን ነው። በእኛ በኩል ይዘን ማቆየት ብቻ ነው የሚል ነገር ነው የተነገረኝ።
አሁን በስራ ላይ ካለው የአስቸኳይ ጊዜ አዋጅ ድንጋጌና አዋጁን ለማስፈጸም ከወጣው መመሪያ አኳያ እነዚህ ተጠርጣሪዎች የጣሱት ድንጋጌ ወይንም ደንብስ ይኖር ይሆን የሚል ጥያቄም ወርውሬላቸው ነበረ።
የአስቸኳይ ጊዜ አዋጁን መመሪያውም የሚከለክለው ፈቃድ እንዲጠየቅም የሚያዘው በአደባባይ የሚደረጉ ስብሰባዎችን፣ ሰልፎችን ነው። ይሄ አሁን ውድለት የተደረገው የአደባባይ ሰልፍ ነው አይደለም፣ እንግዲህ ምናልባት ሶስተኛ አካል ወይም ዳኛ የሚለየው ነው የሚሆነው። በእኔም በግሌ ግን በማናቸውም መመዘኛ የአደባባይ ሰልፍ ወይም ስብሰባ ሊባል የሚችል አይደለም። በመሰረቱ በእለቱ የተገኙት በቦታው ላይ የተገኙት ሰዎች ማንነትንም ስናይ በአንድ ጉዳይ ላይ ስብሰባ ሊያደርጉም የሚችሉ አይደሉም። ያገናኛቸው ታስረው በመንግስት ውሳኔ የተፈቱ መሆኑ ነው እንጂ ከመጡበት ፖለቲካ ፓርቲም ይሁን ከስራቸውም ወደ ስርም ሲገቡ ከነበራቸው ተሳትፎ አንጻር በጣም ዝብርቅርቅ ያለና የተለያየ የነበረ ነው እና ለአንድ ዓላማ የሚሰበሰባሉ ተብሎ የሚገመት ነው ብዬ በግሌ አላምንም። ይህንን ኮማንድ ፖስቱም ለማየት የሚቸግረው ነው ብዬ አላስብም። ከዚህ አንጻር በቅርቡ አዎንታዊ ውሳኔ ይሰጣል ብዬ ጠብቃለሁ።
በተመሳሳይ ዜና በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ግቢ መምህርና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያው የፍትህ ቢሮ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሰረተባቸው ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። በተጨማሪም በባህር ዳር ከተማ ለአማራ ህዝብ መብት እንታገላለን በማለት ድርጅት ለመመስረት ተሰባስበው የነበሩት በቁጥር 19 የሚደርሱ ሰዎች በከተማዋ ፖሊስ ቁጥጥር ስር ውለዋል። ከእነዚህም መካከል ዶክተር ደሳለኝ ጫኔ በባህር ዳር ዩኒቨርሲቲ መምህርና የጣና ደህንነትና የአካባቢ ጥበቃ ማህበር ፕሬዚዳንት፣ አቶ ጋሻው መርሻ የሰማያዊ ፓርቲ የቀድሞ አመራር አባል፣ አቶ የሱፍ አባተ የቀድሞ ወሎ ዩኒቨርሲቲ መምህርና አሁን ጠበቃ፣ አቶ ተመስገን ሞላ ወሎ ዩኒቨርሲቲ መምህርና ሌሎችም ይገኙበታል። የአሜሪካ ድምፅ ካነጋገራቸው ሰዎች መረዳት እንደተቻለው ስብስቡ ቀደም ሲል ለተጠቀሰው ዓላማ የፖለቲካ ድርጅት ለመመስረት ፊርማ እንዲያሰባስብ ከምርጫ ቦርድ ይሁንታ ማግኘቱን ቪኦኤ መዘገቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የመጨረሻው የምሽቱ ዘገባችን ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በዓለማችን የሰዎች ህገወጥ ዝውውር የሚካሄድባቸው 23 የሚሆኑ ሀገሮች ከፍተኛውን ቁጥር እንደሚይዙ በጥናቱ አመልክቷል። ቤላሩስን፣ መካከለኛው አፍሪካ፣ ቡሩንዲ፣ ኮንጎ፣ ቻይና፣ ኤርትራ፣ ኢራን፣ ሰሜን ኮሪያ፣ ሩሲያ፣ ሱዳን፣ ሶሪያ፣ ኡዝቤክስታንና ቬኔዙዌላ በጥናቱ ተካተዋል። ህገወጥ የጾታ ንግድና የሰዎች ዝውውር በዩናይትድ ስቴትስም በእጅጉ እየጨመረ ይገኛል። ከፍተኛ ቁጥጥርና መከላከል ከዚሁ ጋር በተያያዘም ለሚደርስ የአካልና የአእምሮ ጉዳት በማከም ከፍተኛ እንቅስቃሴም እየተደረገ ይገኛል። ከዚህ ቀደም የጾታ ንግድን በተመለከተ ሁለት ተከታታይ ዘገባዎችን አድርሰናችሁ ነበር። የካሮሊን ፕሮሱቲን ዘገባ መስታወት አረጋው ይዛለች።
Charlotte Ops 267 coming from Orlando. We have an unusual situation with a passenger, a male and a female in seats 10.
የሻርለት የምርመራ ቡድን 267 ነን ከኦርላንዶ ነው እየመጣን ያለ ነው። በወንበር ቁጥር 10 ዲ እና ኢ ላይ የተቀመጡ ወንድና ሴት ተጓዦች ላይ ያልተደመደ ነገር እያየን ነው።
በልምምድ ላይ ያለ ድምጽ ነው ያሰማናችሁ።
ሰውየው ነው ስለሷ የሚናገርላት። ሰውነቷ በጥቂቱ በልዟል።
ከሻርለት የመጡ የአውሮፕላን በረራ ሰራተኞች በሰሜን ካሮላይና በሚገኘው ሀገር አቀፍ ኤርፖርት ተገደው ለጾታ ንግድ ከቦታ ቦታ የሚዘዋወሩ ሰዎችን እንዴት ከሌሎች ተጓዦች ለይተው ማወቅ እንደሚችሉ ስልጠና በመውሰድ ላይ ናቸው። ዶና ሁባርድ ከጾታ ንግድ የተረፈችና የአውሮፕላን በረራ ላይ እየሰራች የምትገኝ ከአሰልጣኞቹም አንዷ ናት።
I'm looking to see if those children look like they are frightened, anxious.
ብዙ ጊዜ ከአዋቂ ሰው ጋር የሚጓዙ ልጆችን የፊት ገጽታ ነው የማጠናው። መልካቸው ቢመሳሰልም እንኳን ልጆቹ ድንጋጤ ይነበብባቸው እንደሆነ፣ ፈርተው እንደሆነ ከልጆቹ ፊት ለማንበብ ሞክራለሁ።
ኤርላይን አምባሳደርስ ኢንተርናሽናል የተባለው ድርጅት ከ6000 በላይ ዓለም አቀፍ የአየር መንገድ ሰራተኞችን አሰልጥኗል። ከጾታ ንግድ አዘዋዋሪዎች የተረፉት ልጆች ወደ ቀድሞ ጤንነታቸው ለመመለስ ረጅም ጊዜ ወስዶባቸዋል። ቨርጂኒያ እንደሚገኘው ዩዝ ፎር ቱሞሮ በተሰኘ የማገገሚያ መጠለያ ውስጥ ጥቂቶቹ እንዲቆዩም ይደረጋሉ። በመጠለያው ለመቆየት በወር $12,000 ያስከፍላል። በዚህ መጠለያ ልጆቹ ትምርታቸውን እንዲከታተሉ፣ ከሌሎች በከባድ ችግር ውስጥ ካለፉ እኩዮቻቸው ጋር አብረው እንዲኖሩና ያሳለፉትን ፈተና እንዲወያዩ፣ አንዳቸው አንዳቸውን እንዲደግፉ ይደረጋል።
My birth father died of a drug overdose.
የወለደኝ አባቴ ከመጠን በላይ ያደገኛ እጽ ተጠቅሞ ነው ህይወቱ ያለፈው። ወላጅናቴንም ከዚያ በኋላ አግኝቻት አላውቅም።
ሜጋን ኬሳር በተለያዩ ምክንያቶች ተጎድተው ወደ መጠለያው የመጡ ወጣቶችን ህክምና በመስጠት ላይ ትገኛለች።
አንድ ሰው በጣም ከባድ በሆነ ችግር ውስጥ ካለፈ ለሴቶች ስለ ችግሩ አብረን አሁን እንጸልይ ማለት የተለመደ ነው።
ድርጅቱ ባለፈው አመት የህክምና ፕሮግራም ብቻ 37 በጾታ ንግድ ዝውውር ውስጥ ያለፉ አዳጊ ልጆችን ከህመማቸው እንዲያገግሙ ረድቷል።
ይሄ የምንመገብበት ቦታ ነው።
በዋሽንግተን ዲሲ ዋና ከተማ የሚገኝ የምክር አገልግሎት የሚሰጥበት ስፍራ ነው።
ነገ መተሽ ልታይን ትችያለሽ?
የጾታ ጥቃት የደረሰባቸው ተገደው ለጾታ ንግድ የተሸጡ አዳጊ ሴትም ሆነ ወንድ ልጆችን በፌስቡክ በቀጥታ በማነጋገር ወደ መጠለያው እንዲመጡ ለማሳመን ይሞክራሉ። አብዛኛዎቹ ከ11 እስከ 15 ዓመት እድሜ ላይ የሚገኙና በኢንስታግራም፣ በፌስቡክና በስናፕቻት የቀጥታ ንግግርና በአካል በማግኘት ወደ መጠለያው የገቡ ናቸው። በዩናይትድ ስቴትስም የጾታ ንግድ ዝውውርን በተመለከተ በግልጽ ውይይት በስፋት አይደረግም። በዩናይትድ ስቴትስ የጾታ ንግድ ዝውውርን በተመለከተ በግልጽ ውይይት በስፋት አይደረግም ይላል የጾታ ንግድ መከላከል ላይ የሚሰራው ቢል ወልፍ።
በትምህርት ቤቶች በግልጽ እየተነጋገርን አይደለም። አብረን በመንመገብበት ሰዓትም ጉዳዩን አንስተን አንከራከርም።
ዓለም አቀፉ የሥራ ድርጅት እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ብቻ በዓለማችን ወደ 5 ሚሊዮን የሚጠጉ ሰዎች ለጾታ ንግድ ዝውውር እንደተዳረጉ በጥናቱ አካቷል። የዛሬው የጋቢና ዝግጅታችን እንግዲህ በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማርኛ ላይ ተከተሉን። ስናስተናግዳችሁ ያመሸነው ሄኖክ ሰማግዘርና
እኔ መስታወት አራጋው ነበር። ከሞክቢል ያበረው ጋር መልካም ምሽት።
Kun Radio Sagale Amerikati.